ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
No one nation can address all these challenges alone, and that's why we need each other. And that's why we need international coalitions like the African Union.
ማገር እነኚህን ሁሉ ፈተናዎች ብቻውን ሊጋፈጥ አይችልም። አንዳችን ሌላችንን የምንፈልገውም ለዚህ ነው። በአፍሪካ የዩኤስኤስ ጦር አዛዥ ሜጀር ጀነራል ሪች ሮጀርስ ክላውቲየ ናቸው። ዝርዝሩ በዕለቱ አብይረስ ይቀርባል።
ሰኔ 15 በተፈጠረብን ድንገተኛ ጥቃት በግፍ ከተነጠቁብን ሶስቱ ጓዶቻችን መካከል ሁለቱ የአዴፓ ስራ አስፈጻሚ ኮሚቴ አባላት ነበሩ። በተመሳሳይ መንገድ የኢሃዲግ ስራ አስፈጻሚ አባላትም ነበሩ። አባል እንዲሆኑ የመረጥናቸው ጓድ ተመስገን ጥሩነህና ጓድ አገኘሁ ተሻገርን ነው።
የአማራ ዲሞክራሲያዊ ፓርቲ ማዕከላዊ ኮሚቴ ፖለቲካ ዘርፍ ኃላፊ አቶ አብርሃም አለህኝ ናቸው። የዚህም ዝርዝር በመጽሔት ተካቷል።
ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ሰኞ ሐምሌ 8 2011 ዓ.ም ስርጭታችን ጋር አስተናጋጆች አሉላ ከበደና
አዲሱ አበበ ነን። አቀናባሪያችን ንጉሱ ታምሩ፣ የስርጭት መሐንዲሱም እንዲሁም ሁላችንም እዚህ ስቱዲዮ አብረን እንቆያለን።
አሁን የሰዓቱን የዓለም ዜና።
የአማራ ዲሞክራሲያዊ ፓርቲ ማዕከላዊ ኮሚቴ የጠቅላይ ሚኒስትሩ የብሔራዊ ጸጥታ አማካሪ የነበሩትን አቶ ተመስገን ጥሩነህን፣ የክልሉ እጩ አስተዳዳሪ አቶ ዮሐንስ ቧያለውን ደግሞ የፓርቲው ምክትል ሊቀመንበር አድርጎ ዛሬ መርጧል። ፓርቲው ምርጫውን ያካሄደው ከሁለት ሳምንታት በፊት የተገደሉትን ዶክተር አምባቸው መኮንንና ሌሎች አመራሮችን ለመተካት ነው ተብሏል። አቶ ተመስገን ጥሩነህ፣ አቶ አገኘው ተሻገርና አቶ ዮሐንስ ቧያለው ፓርቲውን በመወከል በኢህአደግ የሥራ አስፈጻሚ ኮሚቴነት የሚያገለግሉት ዘጠኙ ውስጥ ይካተታሉ ተብሏል። በመጽሔት ዘገባ ይኖረናል።
በምዕራብ ኦሮሚያ ቡኖ በደሌ ጨዋቃ ወረዳ ውስጥ ባለፉት 7 ቀናት 3 ሰዎች ተገድለው 280 ቤቶችም በመንግሥት ወታደሮች ነው የተቃጠሉት ሲሉ ነዋሪዎች ተናገሩ። በዚሁ ዞን 30 ሰዎች እንደታሰሩም ታውቋል። የጨዋቃ ወረዳ ምክትል አስተዳዳሪ ስለታሰሩት ሰዎች የጠራ መረጃ የለኝም፣ እናጣራለን፣ የተቃጠለ መኖሪያ ቤትም የለም ሲሉ አስተባብለዋል። ሽፍቶችን ግን መያዛቸውን የገለጡት የዞኑ አስተዳዳሪ ሻፊ ሁሴን በበኩላቸው የታሰሩ ሰዎች ጉዳይ የተጣራ መሆኑን አመልክተዋል። ተጨማሪ ዘገባ በመጽሔት ይቀርባል።
በደቡባዊ ሶማሊያ በሚገኝ ሆቴል ላይ ባለፈው አርብ በተፈጸመው የአሸባሪዎች ጥቃት ከተገደሉት 33 ሰዎች መካከል ሆዳን ናላየን የተባለች የቴሌቪዥን ጋዜጠኛ ትገኝበታለች። ጋዜጠኛዋ ከውጭ አገር ኑሮዋ ወደ ሶማሊያ የተመለሰችው ሶማሊያውን የተሻለ የኑሮ ሁኔታ እንዲገነቡ ለመርዳት እንደነበር ታውቋል። በአልሸባብ ጥቃት እስከተገደለችበት ወቅት ድረስም ግዋን ስትመታ እንደቆየች ሀሩን ማሩፍና ሳራ አብዲ አህመድ ያጠናቀሩት ዘገባ ይጠቅሳል። ዝርዝሩን አዳነች ፍሳዬ ታቀርባለች።
አድማጮች፣ የዚህ ዘገባ ዝርዝር ለጊዜው ለሌላ ሰዓት ተላልፏል። አሁን ተከታዩን ዜና እናሰማ። ኮንጎ ውስጥ የኢቦላ ወረርሽኝን በማጥፋት ስራ ላይ የተሰማሩ ሁለት የማህበረሰብ ጤና ሰራተኞች ምስራቃዊ ዲሞክራቲክ ኮንጎ ክፍለ ግዛት ኪቡ ውስጥ መገደላቸውን የአገሪቱ ጤና ጥበቃ ሚኒስቴር ዛሬ ሰኞ አስታወቀ። ሰራተኞቹ ለወራት ያህል ተደጋጋሚ ግድያ፣ ዛቻ ይደርስባቸው እንደነበርም የሚኒስትር መስሪያ ቤቱ ጨምሮ ገልጠዋል። ይህ በእንዲህ እንዳለ የጤና ጥበቃ ሚኒስቴር ባለስልጣናት እንዳረጋገጡት ከሩዋንዳ ጋር በምታዋስነውና ከ2 ሚሊዮን ሕዝብ በላይ በሚኖርባት ጎማ የመጀመሪያው የኢቦላ ህመምተኛ ተገኝተዋል። ባለስልጣናት እንዳስታወቁት ህመምተኛው ከቤቶምቦ በአውቶቡስ ወደ ጎማ ይጓዝ የነበረ የመንፈሳዊ መምህር ሲሆን ትናንት እሁድ ጎማ እንደደረሰ ወደ ኢቦላ መታከሚያ ማዕከል ተወስዷል። የአውቶቡሱ አሽከርካሪና መንገደኞች ደግሞ በዛሬው ዕለት ክትባት እንደተሰጣቸው የፈረንሳይ ዜና አውታር ኤኤፍፒ ዘግቧል። ኢቦላ ኮንጎ ውስጥ ከ1600 በላይ ሰዎችን ገድሏል።
የቀድሞው የደቡብ አፍሪካ ፕሬዝዳንት ጄኮብ ዙማ በሙስና የተወነጀሉበትን ክስ አስተባበሉ። ሙያዬንና ታዋቂነቴን ለማጣጣል በመጨረሻም እንድገደል የተውጠነጠነብኝ ሴራ ነው ሲሉም ይሟገታሉ። ዙማ ጆሃንስበርግ ውስጥ ለተሰየመው የምርመራ ኮሚሽን በሰጡት ቃል ጠላቶቼ አገር ጥዬ እንድጠፋ የሸረቡብኝ ተንኮል ነው ማለታቸውም ተሰምቷል። ኮሚሽኑ በማንም ላይ የተመሰረተ ክስን የማረጋገጥ ስልጣን የለውም ያሉት የምርመራ ኮሚሽኑ ዳኛ ሬመን ዞንዶ በበኩላቸው የመመርመርና በቀረቡትም ክሶች ላይ ጥያቄ የማቅረብ ስልጣን ግን አለው ብለዋል። ዙማ በበርካታ የሙስና ወንጀል በመጠርጠራቸው ባለፈው ዓመት በገዢው የአፍሪካ ብሔራዊ ኮንግረስ ANC ከስልጣን እንዲወርዱ መደረጋቸው አይዘነጋም።
የአድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ ነጭ ባልሆኑ አራት ሴቶች የምክር ቤት አባላት ላይ የሰነዘሩትን ኃይለ ቃል በአዲስ መልክ አቀረቡ። አራቱ ሴት የምክር ቤት አባላት ከቆዳ ቀለማቸው ሳቢያ ከፕሬዚዳንቱ ጥቃት እየደረሰባቸው ነው። ዩናይትድ ስቴትስን፣ እስራኤልንና የፕሬዚዳንቱን ቢሮ ተዳፍራችኋል ተብለው ነው። እነኚህ አክራሪ ግራ ዘመም የምክር ቤት አባሎች በሀገራችን በእስራኤል ሕዝብና በፕሬዚዳንቱ ቢሮ ላይ ለሰነዘሯቸው አስነዋሪ ቃላትና ለፈጸሙት ጥፋት መቼ ይሆን ይቅርታ የሚጠይቁት ሲሉም የጠየቁት ትራምፕ በዚህ አጸያፊና አስነዋሪ ድርጊትም ሕዝባችን ተቆጥቷል ብለዋል። አድማጮች፣ በዚህም ላይ መጽሔት ሰፋ ያለ ዘገባ ያቀርብበታል።
የሶማሌ ክልላዊ መንግስት ቀደም ሲል ይነበባል ያልነው አሁን ደረሰን። የሶማሌ ክልል መንግስት የአመታዊ ስራ አስፈጻሚና ቀጣይ እቅዱን ለመገምገም በጠራው መድረክ ላይ ቀርተዋል ወይም ስብሰባውን አቋርጠው ወጥተዋል ያላቸው 212 አመራሮች ከኃላፊነት ታግደዋል። እርምጃው 10 ከፍተኛ የክልል አመራሮችንም ያካተተ ነው ተብሏል። እገዳው በአንዳንዶች ሲደነቅ በአንዳንዶች ግን የበዛ ነው ተብሏል። አዲስ ቸኮል ነው ዝርዝሩን ይላከልን።
የሶማሌ ክልላዊ መንግስት ከሐምሌ 3 ቀን ጀምሮ ለ13 ቀናት የክልሉን የ2011 አፈጻጸምና የ2013 እቅድ ለመገምገም ባዘጋጀው መድረክ ላይ ከስብሰባ ቀርቷል ወይም አቋርጦ ወጥቷል ያላቸውን 212 አመራሮች ከኃላፊነት አንስቷል። ይህም ክልሉ ካሉት አመራሮች 10 በመቶ ገደማ የሚሆን ነው። ስለ መድረኩና ስለ ተወሰደው እርምጃ የክልሉ ምክር ቤት አባልና የጅጅጋ ዩኒቨርሲቲ መምህር የሆኑት ዶክተር ኒማን አብዱላሂ አመሬ እንዲህ ብለዋል።
እና ማንም ስብሰባው በሂደት ላይ እያለ ያለ ምክንያት መውጣትም ወይ ደግሞ ከስብሰባው መቅረት እንደሌለባቸው ነው በከፍተኛ አመራሮቹ ማስጠንቀቂያ የተሰጣቸው። ከዛ በኋላ ያው እንግዲህ 212 የሚሆኑት ከወረዳ እስከ ክልል ያለው አመራር ከስራ ሊሰናበት ችሏል ማለት ነው። የተለያዩ ምክትሎች፣ የኤጀንሲ ዳይሬክተሮች እና ምክትል የቢሮ ኃላፊዎች ያሉበት በክልል ደረጃ ሌሎችም የወረዳ ሊቃነ መናብርት የዞን አስፈጻሚ አካላት የነበሩትን ጨምሮ ነው 212 የሚሆኑት ከስራ የተሰናበቱ ማለት ነው።
ዶክተር ኒማን የዲሲፕሊን አስፈላጊነትን ቢያምኑበትም በዚህ ደረጃ በርካታ አመራሮችን በጅምላ ማንሳቱ ግን ተገቢ አይደለም ይላሉ። ጅጅጋ ዩኒቨርሲቲ የሚሰሩት አቶ መሐመድ ዩሱፍ መሐመድ ግን እንደ ፖለቲከኛ ሳይሆን እንደ ተገልጋይ ጉዳዩን ካየነው እርምጃው ተገቢ ነው ባይ ናቸው።
ክልሉ ፕሬዚደንት ወይም ደግሞ የክልሉ የፓርቲውም አመራር የመጀመሪያው ህጋዊ እርምጃ የወሰዱበት አጋጣሚ ነው ብሎ ማየት ይቻላል። ለረጅም ሲወርድ ሲዋረድ የነበረው የዘላልነትና ኃላፊነትን እንደራሳቸው አድርገው የሚያዩ ሰዎች በፈለጉበት ጊዜ የፈለጉትን የሚያደርጉበትና ስልጣን ከህዝብ የመጣ ጥሩ ስታገለግል የምትቆይበት ጥሩ አድርገህ ሳታገለግል ደግሞ የምትሄድበት መሆኑን አመራርም ህዝብም የሚያውቅበት አጋጣሚ ነው ብዬ ነው የማስበው።
በተያያዘ ዜና ከንቲባው አቶ መሀዲ ጊሬን ጨምሮ የድሬዳዋ ሶዴፓ አመራሮች በጅጅጋ ግምገማ አካሂደዋል። ስለ ውጤቱ መረጃ ባይደርሰንም በመጪዎቹ ቀናት ከአዲስ አበባ ከሚመጡት የአዲግ አመራሮች ጋር በመሆን በጣምራ እንደሚገመገሙ ያገኘነው መረጃ ያመለክታል። የድሬዳዋ ምክትል ከንቲባ አቶ መሀዲ ጊሬ የፓርቲና መንግስት አሰራር ከሚፈቅደው ውጪ ከኃላፊነት እንድነሳ ግፊት እየተደረገብኝ ነው ብለው ቅሬታ ማቅረባቸውንና የአስተዳደሩ ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ እስቃ ያስታፈሰ ግን ይገምገሙ እንጂ ይውረዱ ብለን አልወሰንም ማለታቸውን ቪኦኤ ዘግቧል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
ድሎቱን ለቅምሻ
አዲስ ቸኮልን እናመሰግናለን። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ በቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
አዲሱ አበበ።
በዓለም ዜና የጀመረው መደበኛው ፕሮግራማችን በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሰዓት እስከ ምሽቱ 4 ሰዓት ይቀጥላል። አሁን ቆየት ብለው ከሚሰሙት ዘገባዎች አንድ ሁለቱን ለቅምሻ እናሰማችሁ።
No one nation can address all these challenges alone, and that's why we need each other. And that's why we need international coalitions like the African Union mission in Somalia.
የትኛውም አገር እነኚህን ሁሉ ፈተናዎች ብቻውን ሊጋፈጥ አይችልም። አንዳችን ሌላችንን የምንፈልገውም ለዚህ ነው።
ሰኔ 15 በተፈጠረብን ድንገተኛ ጥቃት በግፍ ከተነጠቁብን 3 ጓዶቻችን መካከል 2ቱ የአዴፓ ስራ አስፈጻሚ ኮሚቴ አባላት ነበሩ። በተመሳሳይ መንገድ የኢሃዴግ ስራ አስፈጻሚ አባላትም ነበሩ። አባል እንዲሆኑ የመረጥናቸው ጓድ ተመስገን ጥሩነህና ጓድ አገኘሁ ተሻገርን ነው።
ይሄ ቀደም ሲልም አስተምተናል። ከሳቸው ቀድሞ በእንግሊዝኛ የተናገሩት ግን በአፍሪካ የዩናይትድ ስቴትስ ጦር አዛዥ ሜጀር ጄኔራል ክላውቴ ናቸው። ዝርዝሩን በለፋብ ይርስ ቀደም ሲል እንደገለጽነው እናቀርባለን።
እርሳቸውን ተከትሎ የሰማችሁት አዲሱ እንደተቆመው ቀደም ብለን ካሰማናቸው ድምጾች አንዱ ነው። የአማራ ዲሞክራሲያዊ ፓርቲ አዴፓ ማዕከላዊ ኮሚቴ የፖለቲካ ዘርፍ ኃላፊ አቶ አብርሃም አለይ ናቸው። አድማጮች፣ አሁን በቀጥታ ወደ ለፋብ ይርስ። የዩናይትድ ስቴትስ ጦር ከኢትዮጵያ መከላከያ ኃይልና ከሌሎች ዓለም አቀፍ አጋሮች ጋር የሚያካሄደው ለሁለት ሳምንታት የሚቀጥል የጦር ልምምድ መጀመሩ ዛሬ ተገለጠ። የትኛውም አገር እያጋጠሙ ያሉ ፈተናዎችን ሙሉ በሙሉ ብቻውን መጋፈጥ አይችልም ሲሉ በአፍሪካ ዩናይትድ ስቴትስ ጦር አዛዥ ሜጀር ጄኔራል ሮጀርስ ክላውቴ አስተያየት ሰጥተዋል። የኢትዮጵያ የመከላከያ ሚኒስትር ዴኤታ ፍስሐ ወልደ ሰንበት በበኩላቸው የጦር ልምምዱ የሚያጋጥሙንን ፈተናዎች የበለጠ ስኬታማ በሆነ መንገድ ለመጋፈጥ ያስችለናል ማለታቸውን ጠቅሶ እስክንድር ፍሬው ተከታዩን አድርሶናል።
ጀስቲፋይድ አኮርድ 19 የተሰኘው የጦር ልምምድ በመስራቅ ኢትዮጵያ የሚካሄደው ከዛሬ ሐምሌ 8 ጀምሮ ከሁለት ሳምንታት ለሚበልጥ ጊዜ ነው። ከዩናይትድ ስቴትስ እና ኢትዮጵያ እንደዚሁም ለአፍሪካ ህብረት የሶማሊያ ተልእኮ አሚሶም ወታደር ካዋጡ ሀገራትና ከምዕራባውያን አጋሮች የተውጣጡ 1100 አካባቢ ሰዎች ተሳታፊ እንደሚሆኑ ተገልጿል። የአፍሪካ ሀገራት የሚያጋጥሟቸው የተለያዩ የጸጥታ ፈተናዎች ድንበር የሚገድባቸው እንዳልሆኑ በአፍሪካ የዩናይትድ ስቴትስ ጦር አዛዥ ሜጀር ጄኔራል ሮጀር ክላውቲዬ ተናግረዋል። እነዚህ ፈተናዎች አንዳንዴ ድንበር ይሻገራሉ፣ የአካባቢዎችን መረጋጋትም ያውካሉ በማለትም አክለዋል። ይህ ደግሞ በጋራ መስራትን ይበልጥ አስፈላጊ እንደሚያደርገው ነው ያብራሩት።
No one nation can address all these challenges alone, and that's why we need each other.
የትኛውም አገር እነኚህን ሁሉ ፈተናዎች ብቻውን ሊጋፈጥ አይችልም። አንዳችን ሌላችንን የምንፈልገውም ለዚህ ነው። የአፍሪካ ህብረት የሶማሊያ ተልእኮን የመሰሉ ዓለም አቀፍ ቅንጅቶች የምንፈልገውም ለዚህ ነው። የጋራ በሆኑ ስጋቶች ላይ አብረን የምንቆመው ወዲያውንም ወደ ጋራ ዓላማ ማለትም የበለጠ የበለጸገችና ጸጥታዋ የተጠበቀ አፍሪካን ወደ መፍጠር የምንሄደውም በትብብርና በአጋርነት በመስራት ነው።
አሜሪካዊው ጄኔራል እንዳሉት ከኢትዮጵያ በተጨማሪ ለአፍሪካ ህብረት የሶማሊያ ተልእኮ ወታደር ያዋጡ 3 ሀገራት ማለትም ቡሩንዲ፣ ጅቡቲና ዩጋንዳ እንደዚሁም ሶማሊያ ራስዋ የልምምዱ ተሳታፊዎች ናቸው። ዩናይትድ ስቴትስ፣ ኔዘርላንድ፣ ዩናይትድ ኪንግደም፣ ብራዚል፣ ፈረንሳይና ጣሊያንም ከተሳታፊዎቹ መካከል ተጠቅሰዋል። ከዓለም አቀፍ ተቋማት መካከል ደግሞ የተባበሩት መንግስታት፣ የአፍሪካ ህብረት፣ የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት፣ የዩናይትድ ስቴትስ የሰላም ኢንስቲትዩት፣ የዓለም የቀይ መስቀል ኮሚቴ ይገኙበታል ብለዋል። በኢትዮጵያ የዩናይትድ ስቴትስ አምባሳደር ማይክል ሬነር በበኩላቸው የጦር ልምምዱ የሚኖረውን ጠቀሜታ አብራርተዋል። አካባቢያዊ ሰላምን ለመደገፍ የሚያስችሉ የተለያዩ ክህሎቶችን ለመቅረጽ ለማዳበር ይረዳል ነው ያሉት። በተለያዩ ሀገራት የጦር ሰራዊቶች መካከል ጠንካራ ትስስር መፍጠር እንደሚያስችል ማብራርተዋል። አገራት የተለያዩ ፈተናዎች ያጋጠሟቸው መሆኑን ያብራሩት የኢትዮጵያ የመከላከያ ሚኒስትር ዴታ ፍስሐ ወልደሰንበት የተወሰኑትን በመሳሌነት ተቃቅሰዋል። ሽብርተኝነትን፣ የቀጠለውን የአገር ውስጥ ተፈናቃዮች ጉዳይ፣ የብሔርና የጎሳ ግጭትን የመሳሰሉትን። የጋራ የጦር ልምምዱ ታዲያ እነዚህን ፈተናዎች ለመቋቋም እንደሚያግዝ ነው የተናገሩት።
The benefits to all our forces create a strategic multiplier that allows all of us to address the challenges we face in much more effective ways than
ለጦር ኃይሎቻችን ሁሉ የሚያስገኙት ጠቀሜታ ሁላችንም ፈተናዎችን ብቻችንን መወጣት እንችል ከነበረው የበለጠ ውጤታማ እንድንሆን ነው። ባንድነታችን ስትራቴጂካዊ ጥንካሬ ይመጣል። ሁላችንም ሰላማዊ፣ የተረጋጋ፣ የበለጸገና ነጻ የአፍሪካ ቀንድ ሀገሮች በተሰብ የመመስረት እቅዳችንን ለማሳካት የሚያስችልም ነው።
የጋራ የጦር ለመምሩ መጀመር ይፋ በተደረገበት ስነ ስርዓት ላይ ከዩናይትድ ስቴትስና ከያገራቱ የመጡ ከፍተኛ የጦር መኮንኖች ተገኝተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን ለዘገባውና አመሰግናለን። የአማራ ዴሞክራሲያዊ ፓርቲ አዴፓ ማዕከላዊ ኮሚቴ የጠቅላይ ሚኒስትሩ የብሔራዊ ጸጥታ አማካሪ የነበሩትን አቶ ተመስገን ጥሩነህን፣ የክልሉ እጩ ርዕሰ መስተዳድር አቶ ዮሐንስ ቧ ያለውን ደግሞ የፓርቲው ምክትል ሊቀመንበር አድርጎ ዛሬ መርጧል። ፓርቲው ምርጫውን ያካሄደው ከሁለት ሳምንታት በፊት የተገደሉትን የቀድሞውን የክልሉን ርዕሰ መስተዳድር ዶክተር አምባቸው መኮንንን እና ሌሎች አመራሮችን ለመተካት መሆኑ ተመልክቷል። አቶ ተመስገን ጥሩነህ፣ አቶ አገኘው ተሻገርና አቶ ዮሐንስ ቧ ያለው ፓርቲውን በመወከል በኢህአደግ የሥራ አስፈጻሚ ኮሚቴነት የሚያገለግሉት ዘጠኝ ውስጥ ተካተዋል። አስቴር ምስጋናው ዝርዝሩን ይዛለች።
የአማራ ዲሞክራሲያዊ ፓርቲ አዴፓ በቅርቡ በህይወት ያጣቸውን ከፍተኛ አመራሮች የሚተኩ ሰዎችን መርጧል። የአማራ ዲሞክራሲያዊ ፓርቲ ማዕከላዊ ኮሚቴ የፖለቲካ ዘርፍ ኃላፊ አቶ አብርሃም አለኝ ዛሬ በሰጡት ጋዜጣዊ መግለጫ የአማራ ዲሞክራሲያዊ ፓርቲ አዴፓ በሰኔ 15ቱ ጥቃት ህይወታቸውን ባጡ የአዴፓና የኢህአዴግ ስራ አስፈጻሚ ኮሚቴዎች ምትክ አዲስ አመራሮችን መርጧል ብለዋል። በዚህም ለአዴፓና ለኢህአዴግ ስራ አስፈጻሚ ኮሚቴነት የተመረጡት አቶ ተመስገን ጥሩነህና አቶ አገኘው ተሻገር ናቸው። የማዕከላዊ ኮሚቴው አቶ ዮሐንስ ቧያለውን የአዴፓ ምክትል ሊቀመንበር አድርጎ የመረጠ ሲሆን አቶ ተመስገን ጥሩነህን ደግሞ የክልሉ እጩ ርዕሰ መስተዳድር አድርጎ መርጧቸዋል።
ሰኔ 15 በተፈጠረብን ድንገተኛ ጥቃት በግፍ ከተነጠቁብን ሶስቱ ጓዶቻችን መካከል ሁለቱ የአዴፓ ስራ አስፈጻሚ ኮሚቴ አባላት ነበሩ። በተመሳሳይ መንገድ የኢህአዴግ ስራ አስፈጻሚ አባላትም ነበሩ። በተመሳሳይ መንገድ የኢህአዴግ ስራ አስፈጻሚ አባል እንዲሆኑ የመረጥናቸው ጓድ ተመስገን ጥሩነህንና ጓድ አገኘሁ ተሻገርን ነው። ሁላችንም እንደምናውቀው ጓድ ዶክተር አምባቸው መኮንን የክልላችን ርዕሰ መስተዳድርና የድርጅታችን የአማራ ዲሞክራሲያዊ ፓርቲ ምክትል ሊቀመንበር ነው የነበረው። በማዕከላዊ ኮሚቴው የሐሳብ ትግል ተደርጎ ይመጥናል ብለን በዚህ ቦታ ላይ እንዲገባ የተደረገው ጓድ ዮሐንስ ቧያለው የድርጅታችን የአማራ ዲሞክራሲያዊ ፓርቲ ማዕከላዊ ኮሚቴ ጽህፈት ቤት ኃላፊ ነው። በተመሳሳይ የድርጅታችን ምክትል ሊቀመንበር ሆኖ እንዲያገለግል ማዕከላዊ ኮሚቴውም ስራ አስፈጻሚውም በጋራ የወሰኑት ጉዳይ ነው። የክልላችን ርዕሰ መስተዳድር ማን ይሁን የሚለውን ተነጋግሮ እጩ የማቅረብ ስራ ለመስራት ሞክረናል። እንግዲህ ከህግ አኳያ የክልሉ ርዕሰ መስተዳድር ቀርቦ ይሁንታ የምክር ቤቱን ይሁንታ ካገኘ በኋላ ነው በቀጥታ ወደ ስራ መግባት የሚቻለው። ነገር ግን ካለንበት ነባራዊ ሁኔታ አኳያ በጣም ዲጂታል ፖለቲካል ኢኮኖሚ ውስጥ የምንገኝ ከመሆናችን አንጻር ይህንንም ግልጽ አድርጎ ማለፍ ለኢትዮጵያ ሕዝብ ለክልላችን ሕዝብ ይጠቅማል ብለን ስላመንን እጩ ርዕሰ መስተዳድር ሆኖ ክልላችንን ሊመራ ይገባል ብለን የመረጥነው ጓድ ተመስገን ጥሩነህን ነው።
አቶ አብርሃም እንደተናገሩት ለክልሉ ርዕሰ መስተዳደርነት በእጩነት የተመረጡት አቶ ተመስገን ጥሩነህ በክልሉም ሆነ በፌዴራል ደረጃ በተለያዩ ኃላፊነቶች በቅንነትና በታማኝነት ያገለገሉና እያገለገሉ ያሉ ናቸው ብለዋል። አሁንም የአማራን ህዝብ ባካበቱት ልምድ ያገለግላሉ ተብለው ተስፋ የተጣለባቸው ናቸው ብለዋል።
ጓድ ተመስገን ጥሩነህ ክልላችን እጩ ርዕሰ መስተዳድር ሆኖ እንዲያዝ የተፈለገበት ዋነኛው መሰረታዊ ምክንያት በክልል ውስጥ በተለያዩ ኃላፊነቶች ሲሰራ የቆየና በተግባር ስምሪት አጠቃላይ አቅሙ የሚታወቅ ጓዳችን ነው። የርዕሰ መስተዳድሩ አማካሪ በመሆን ለረጅም ጊዜ ሰርቷል። በተመሳሳይ በክልሉ ከፍተኛ ኃላፊነት ቦታዎችም ሰርቷል። በዞን አስተዳዳሪነትም በተመሳሳይ ሰርቷል። በፌዴራል ደረጃ በተለያዩ ኃላፊነቶችም የሰራና ከፍተኛ የሆነ ልምድ እና እውቀት ያለው ጓዳችን ነው። አሁንም የክቡር ጠቅላይ ሚኒስትራችን የመረጃና ደህንነት አማካሪ ሚኒስትር በመሆን እየሰራ ነው የሚገኘው። ስለሆነም ድርጅታችን የአማራ ዲሞክራሲያዊ ፓርቲ ጓድ ተመስገን ጥሩነህ ክልላችን በሂደት ያጋጠመውን ችግር በመፍታት በቀጣይ ከክልላችን ህዝቦች ጋር በጋራ በመሆን አመራራችንን በማጠናከር የላቀ ውጤት ያመጣል በሚል መተማመን እጩ የክልላችን ርዕሰ መስተዳድር ሆኖ እንዲቀርብ ይዘነዋል። አጠቃላይ ውጤቱ ግን በህግ አግባብ ለክልላችን ምክር ቤት ከቀረበ በኋላ ተፈጻሚ ይሆናል ብለን ተስፋ እናደርጋለን።
የአቶ ተመስገን ጥሩነህ የህይወት ታሪክን በተመለከተ በተለያዩ የመገናኛ አውታሮች እየተገለጸ ነው። በዚህም አቶ ተመስገን ጥሩነህ የመጀመሪያ ዲግሪያቸውን በኮምፒውተር ሳይንስ፣ ሁለተኛ ዲግሪያቸውን ደግሞ በተቋም የለውጥ አመራር ያጠናቀቁ ሲሆን በሀገር መከላከያ ሰራዊት ውስጥ እስከ ሻለቅነት ማዕረግ የደረሱና በተቋሙም የመረጃ ዋና መምሪያ የኤሌክትሮኒክስና የቴክኒክ መረጃ መምሪያ ኃላፊ ሆነው ያገለገሉ ናቸው። በኢንፎርሜሽን መረብ ደህንነት ኤጀንሲ ወይም ኢንሳ መስራች አመራር ከመሆን ባለፈ ከመምሪያ ኃላፊነት እስከ ዋና ዳይሬክተርነት ያገለገሉ ናቸው። በአማራ ክልልም የርዕሰ መስተዳደር የጸጥታና ቴክኖሎጂ አማካሪ፣ የአማራ ገጠር መንገዶች ባለስልጣን ምክትል ስራ አስኪያጅ፣ የአማራ ገጠር መንገዶች ኮንስትራክሽን ኤጀንሲ ዋና ስራ አስኪያጅ፣ የምስራቅ ጎጃም ዞን ዋና አስተዳዳሪ ሆነውም ያገለገሉ ነበሩ። በአሁኑ ሰዓትም የጠቅላይ ሚኒስትሩ የብሔራዊ ደህንነት አማካሪ ሆነው እያገለገሉ ይገኛሉ ተብሏል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴር ምስጋናውን ለዘገባዋ እናመሰግናለን። አድማጮች፣ ተከታዩ ወዲህ ወደ ዩናይትድ ስቴትስ ይመልሰናል። ዘረኛና መጤ ጠል ተብለው በነቃፊዎች የተተቹ ነቀፌታዎችን በትዊተር አማካኝነት አከታትለው የለቀቁት የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕ አሁንም በርካታ ዲሞክራት የኮንግሬስ አባላት ላይ ማነጣጠራቸውን ቀጥለዋል። እነኚህ ጽንፈኛ ግራ ክንፍ የምክር ቤት አባላት ስለ ጸያፍ ንግግራቸውና አድራጎታቸው የእስራኤልን ሕዝብ ደግሞም ዋይት ሀውስንም ጭምር ይቅርታ የሚጠይቁት መቼ ነው ሲሉ ነው በትዊተር በጻፉት ፕሬዚዳንቱ ዛሬም የቀጠሉት። የአሜሪካ ድምፁ ሪቻርድ ግሪን ያጠናቀረውን የዚህን ዘገባ ዝርዝር ቆንጂት ታዬ ይዛ ቀርባለች።
ትናንት እሁድ ፕሬዚደንት ትራምፕ የኮንግረስ አባላቱን ይልቁን የመጣችሁበት የፈራረሰና ወንጀል የወረሰው ስፍራ ሄዳችሁ ለመጠገም ብትሰሩስ ብለው ተራማጅ አመለካከት የሚያቀነቅኑ ዲሞክራቶች ላይ ያነጣጠረ የትዊተር መልእክት ለቀዋል። ኢላማ ያደረጓቸው አራቱ አዲስ ገቢ የኮንግረስ አባላት የኒውዮርኳ አሌክዛንድሪያ ኦካሲዮ ኮርቴዝ፣ የማሳቹሴትሷ አያና ፕሪስሊ፣ የሚሽጋኗ ራሺዳ ታሊብ እና የሚኒሶታዋ ኢልሃን ኦማር ናቸው። ታዲያ ከአራቱ ውስጥ የውጭ ሀገር ተወላጇ ትውልድ ሶማሊያዋ ኢልሃን ብቻ ናቸው። ሰሞኑን አራቱ ተራማጅ አቋም አቀንቃኝ ዲሞክራት የምክር ቤት አባላት የኢሚግሬሽን ፖሊሲንና ሌሎችንም ጉዳዮች በተመለከተ ከተወካዮች ምክር ቤት አፈ ጉባኤ ናንሲ ፐሎሲ ጋር እሰጥ አገባ ገጥመው ሰንብተዋል። የፕሬዝደንቱን ትኩረት ስቦ ባልተለመደ ሁናቴ ለአፈ ጉባኤዋ ቆመው በይፋ እንዲናገሩ የገፋፋቸውም እሱ ነው።
I deal with Nancy Pelosi a lot and we go back and forth and it's fine. But I think
ከናንሲ ፔሎሲ ጋር በተለያዩ ጉዳዮች ዙሪያ እንነጋገራለን፣ እንሟገታለን። ያ መልካም ነገር ነው። ይሁንና እርሳቸውን የሚያዋርዱ አንዳንድ ሰዎች እንዳሉ ይስማኛል። ታውቃላችሁ፣ ናንሲ ያ ሁኔታ እንዲቀጥል የሚፈቅዱ አይመስለኝም። እነኚህ ሰዎች ከየት እንደመጡ አላውቅም፣ ብቻ ከሆነ ቦታ የመጡ ናቸው።
አፈጉባኤ ፐሎሲ በበኩላቸው የፕሬዝደንቱ አነጋገር ሀገራችንን ለመከፋፈል የታለመ መጤጠል በማለት አውግዘዋል። የፕሬዝደንቱ አሜሪካን እንደገና ታላቅ እናድርግ እቅድ ከጅምሩ አሜሪካን እንደገና ነጭ እናድርጋት መሆኑን ያረጋገጠ ብለውታል ፐሎሲ። ለፕሬዝዳንትነት እየተወዳደሩ ያሉት ታዋቂ ዲሞክራት ሴኔተር ካሚላ ሃሪስም ፈጥነው ለአራቱ አዲስ ገቢ የምክር ቤት አባላት ተከራክረዋል።
It is absolutely racist and un-American. And it is an old trope. Go back to where you came from.
ይህ የለየለት ዘረኛና የአሜሪካዊነት ባህሪ የሌለው አባባል ነው። ወደ መጣህበት ሂድ የሚል ያረጀ የአግባነት ሀገር ምናልባት መንገድ ላይ ይሰማ እንደሆነ እንጂ በዩናይትድ ስቴትስ ፕሬዝደንት ደረጃ ፈጽሞ ሊባል የሚገባው አይደለም።
የሚኒሶታዋ ኢልሃን ኦማር እና የሚሽጋኗ ራሺዳ ታሊብ ዩናይትድ ስቴትስ ኮንግረስን በማገልገል የመጀመሪያ ሙስሊም ሴቶች ናቸው። ታዲያ በተለይ ኦማር በተደጋጋሚ የወግ አጥባቂዎች ነቀፌታ ኢላማ ሲሆኑ ይስተዋላል። ለዚህ ከፊል ምክንያቱ አዘውትረው እስራኤልን ስለሚነቅፉና ጸረ ሴማዊ ተብለው የሚታዩ አስተያየቶችን ስለሚሰጡ ነው። ፕሬዝደንት ትራምፕ ወደ መጣችሁበት ሂዱ ማለታቸውን የብሪታንያ ጠቅላይ ሚኒስትር ቴሬሳ ሜይም ፈጽሞ ተቀባይነት የሌለው ሲሉ አውግዘዋል። ፕሬዝደንት ትራምፕ በአራቱ የኮንግረስ አባላት ላይ ዛሬም ነቀፌታቸውን ቀጥለዋል። በእነዚህ ሰዎችና በሚያደርጉት ተግባር ብዙ ሰው ተቆጥቷል ያሉት ፕሬዝደንቱ ዲሞክራቶች ከነዚህ በጣም የተጠሉና ህዝብን የማይወክሉ የምክር ቤት አባላት አንደበት ከሚወጣው ጸያፍ ንግግርና ድርጊት ጎን የሚቆሙ ከሆነ የሚከተለውን እናያለን ሲሉ አስከትለው ተናግረዋል። እስራኤል ዩናይትድ ስቴትስ ከዳችኝ እንድትል ነው ያደረጓት ብለዋል ፕሬዝደንቱ። ፕሬዝደንቱ ያሉትን በትዊተር ከመልቀቃቸው አስቀድሞ ካነጣጠሩባቸው አራት የምክር ቤት አባላት ውስጥ ሶስቱ አሜሪካ የተወለዱ ዜጎች መሆናቸውን ያውቁ እንደሆነ ለመጠየቅ ቪኦኤ ለዋይት ሃውስ ላቀረበው ጥያቄ መልስ አላገኘም። አንካራ የፕሬዝደንት ትራምፕ ደጋፊ የሆኑትና ትናንትና አብሯቸው ጎልፍ ሲጫወቱ የነበሩት ሪፐብሊካኑ ሴኔተር ሊንዚ ግራም ፕሬዝደንቱ በአራቱ የምክር ቤት አባላት ላይ እንዲያውም ከዛ የበለጠ ነቀፋ ማፋፋም አለባቸው ብለዋል። የሚኒሶታዋ የህዝብ ተወካይ ኢልሃን ኦማር ትናንት ለፕሬዝደንቱ ነቀፋ በሰጡት ምላሽ የምክር ቤት አባላት ቃለ መሐላ የሚያደርጉት ለዩናይትድ ስቴትስ ብቻ ነው ካሉ በኋላ እንደርሳቸው ካለ የመጨረሻ መጥፎ ምግባረ ብልሹ ብቃት የለሽ ፕሬዝደንት ልንጠብቃት የምንታገለውም ለዚህ ነው ብለዋል። የኒውዮርኳ ኦካሲዮ ኮርቴዝ ፕሬዝደንቱን የተናደዱት እኛን ያቀፈች ዩናይትድ ስቴትስን ማሰብ ስለማይችሉ ነው ብለዋል። አያይዘውም ለምዝበራው እንዲመቾት በፍርሃት የተዋጠች አሜሪካን ይፈልጋሉ ሲሉ ነቅፈዋል።
የመጽሔቱ ዝግጅት እዚህ ላይ ተጠናቀቀ። አድማጮች በ22 በ25 እና በ30 ሜትር ባንድ የሚተላለፈውን የአማርኛ ፕሮግራም ነው ከቪኦኤ የምታደምጡት። እዚች ጋ የሙዚቃ ረፍት ልናረግ ነው። መልካም ምሽት።
ሙዚቃው ጀምሯል። ድምፃዊው ቴዎድሮስ ካሳሁን፣ ቴዲ አፍሮ ቆየት ያለ ስልቱ ላምባዲና ነው የምሽቱ ምርጫችን።
Yeah.
አድማጮች ዋና ዋና ዜና እናሰማለን። ቀደም ሲል ካላነበብነው ልጀምር። ዩናይትድ ስቴትስ ውስጥ በሕገ ወጥ መንገድ ይኖራሉ በተባሉና እስከ 2000 በሚደርሱ ስደተኞች ላይ ትናንት እሁድ የተጀመረ አገር አቀፍ አሰሳ በታቀደው መሰረት እንዳልተካሄደ ተገለጠ። ተጠባባቂ የዩናይትድ ስቴትስ የስደተኞች ዋና ኃላፊ ማቲ አልበንስ በሰጡት ቃል መስሪያ ቤታቸው እየሰራ ያለው ኢሚግሬሽን ፍርድ ቤት በቀረቡትና ከአገር እንዲወጡ በኢሚግሬሽኑ ዳኛ በተበየነባቸው ስደተኞች ዙሪያ መሆኑን ገልጠዋል። በአብዛኛው እንደ ማያሚ፣ ኒውዮርክ፣ አትላንታና ቦልቲሞር በመሳሰሉ ቦታዎች ምንም አይነት እንቅስቃሴ አልታየም ተብሏል። ስደተኞቹ የፍርድ ቤት ማዘዣ ካላዩ በቀር ቤቶቻቸውን ለማንም እንዳይከፍቱና ድንገት ቢያዙ እንኳ ጠበቃ ከመድረሱ በፊት ቃል እንዳይሰጡ ተመክረዋል። ቀደም ሲል እንዳልነው የአማራ ዲሞክራሲያዊ ፓርቲ ማዕከላዊ ኮሚቴ የጠቅላይ ሚኒስትሩ ብሔራዊ ጸጥታ አማካሪ የነበሩትን አቶ ተመስገን ጥሩነህን፣ የክልሉ እጩ አስተዳዳሪ አቶ ዮሐንስ ቧ ያለውን ደግሞ የፓርቲው ምክትል ሊቀመንበር አድርጎ ዛሬ መርጧል። ፓርቲው ምርጫውን አካሄደው ከሁለት ሳምንታት በፊት የተገደሉትን ዶክተር አምባቸው መኮንንና ሌሎች የአመራር አባላትን ለመተካት ነው። አቶ ተመስገን ጥሩነህ፣ አቶ አገኘው ተሻገርና አቶ ዮሐንስ ቧ ያለውን ፓርቲውን በመወከል በኢህአደግ የሥራ አስፈጻሚ ኮሚቴነት የሚያገለግሉት 9 ሰዎች ውስጥ ይከተታሉ ነው የተባለው። ርዕሰ ዜናው ይኸው ነው።
አዲሱ አበበን ለርዕሰ ወሬዎቹ አመሰግናለሁ። አድማጮች የምትከታተሉት በ22 በ25ና በ31 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፈውን ስርጭታችን ነው። አሁን ወደ ሁለተኛው አጋማሽ ቀዳሚ ከነበረ
በምዕራብ ኦሮሚያ ቡኖ በደሌ ጨዋቃ ወረዳ ባለፉት 7 ቀናት 3 ሰዎች ተገድለው 280 ቤቶች በመንግሥት ወታደሮች ተቃጠሉ ሲሉ ነዋሪዎች ገለጡ። በዚሁ ዞን 30 ሰዎች እንደታሰሩም ታውቋል። የጨዋቃ ወረዳ ምክትል አስተዳዳሪ ስለታሰሩ ሰዎች የጠራ መረጃ የለንም፣ እናጣራለን፣ የተቃጠለ ቤት መኖሪያ ቤትም ስለመኖሩ አስተባብለዋል። የዞኑ አስተዳዳሪ አቶ ሻፊ ሁሴን በበኩላቸው የታሰሩ ሰዎች ጉዳይ እየተጣራ መሆኑን ገልጠዋል። ናኮር መልካ ዝርዝሩን ልኮልናል።
በቡኖ ቤደሌ ጨዋቃ ወረዳ ባለፈው ሳምንት ሐሙስ 3 ሰዎች የኦሮሞ ነጻነት ታጣቂዎችን ትደግፋላችሁ ተብለው በመንግስት ወታደሮች ተገለዋል ሲሉ ስማቸው እንዳይጠቀስ የጠየቁ ግለሰብ ተናግረዋል። እኛ ቶኩማ ሀረር በሚባል የጨዋቃ ወረዳ ቀበሌ ውስጥ ነው የምንኖረው። የኦነግ ታጣቂን ትደግፋላችሁ በማለት ነው ቤቶቻችንን ያፈረሱብን። ለምሳሌ 24 የንብ ቀፎ የሚይዝ 2 ቤቶችን ያቃጠሉብኝ። ብዙ ቤታቸው የፈረሱ ሰዎችም አሉ። በአቅራቢያችን በሚገኝ ቀበሌም 3 ሰዎች የኦነግን ወታደር ከመደገፍ ጋር ተያይዞ በመንግስት ታጣቂዎች በአካባቢያችን የኦሮሞ ነጻነት ታጣቂዎችን አይተናናቅም ተገለዋል። ኢብራሂም አህመድ የተባሉ ግለሰብ በበኩላቸው በወረዳው 5 ቀበሌዎች የመንግስት ወታደሮች 280 ቤቶችን አቃጥለዋል ብለዋል። ምክንያቱም ባለቤቶቹን የኦሮሞ ነጻነት ታጣቂዎቹን ይደግፋሉ ብለው በመጠርጠራቸው ነው ሲሉ ገልጸዋል። የጠረጠሯቸውን ሰዎች ከብቶችና ቡና ይዘዋል በማለትም ተናግረዋል። የወረዳው ምክትል አስተዳዳሪ አቶ ታጁ አብዲ በመንግስት ወታደሮች ተገደሉ ስለተባሉ መረጃ እንደሌላቸው እና የሚያጣሩ መሆኑን ገልጸዋል። ስለ ቤቶች መቃጠል የተነሳው ቅሬታ ላይ ማብራሪያ ሰጥተዋል። የኦሮሞ ነጻነት ታጣቂዎችን ከመደገፍ ጋር ተያይዞ የተቃጠለ አንድም ቤት የለም። በዚህ አካባቢ ያለው የኦሮሞ ነጻነት ታጣቂ ሳይሆን ሽፍታ ነው። በአካባቢው በሚገኘው ለፓርክ የታጠረ ወይም ደግሞ ማንኛውም ዱር ውስጥ የሆኑና ህብረተሰቡን ይዘርፋሉ። በህብረተሰቡ ጥያቄ መሰረት እነዚህን ሰዎች ከዚህ አካባቢ ማራቅ አስፈላጊ ሆኖ ስለተገኘ ጥቂት የፈረሱ ቤቶችም አሉ። ይህ ግን በህብረተሰቡ ፍላጎት የሆነ ነገር ነው። በዘረፋ ወንጀል የተጠረጠሩ 8 ሰዎች ባለፈው ሳምንት በፖሊስ ተይዘዋል ያሉት አቶ ታጁ እየተወሰደ ያለው እርምጃ ከኦነግ ታጣቂዎች ጋር ምንም አይነት ግንኙነት የለውም ብለዋል። በሌላ በኩል በዚሁ ዞን ኦነግን ከመደገፍ ጋር ተያይዞ 24 ሰዎች በተለያዩ ወረዳዎች ታስረው ይገኛሉ፣ 6 ሰዎች ደግሞ ወደ ሰንቀሌ ፖሊስ ማሰልጠኛ ተወስደዋል ሲል አንድ ስሙ እንዳይጠቀስ የጠየቀ የቤድሌ ነዋሪ ተናግሯል። አባቴ ከታሰሩ 3 ሳምንታት አልፈዋል፣ አሁን በሰንቀሌ ይገኛሉ ያለችው ራሂል መኮንን ለምን እንደታሰሩና አሁን ስለሚገኙበት ሁኔታ ተከታዩን ብላለች። አባቴን የያዙት የማዘዣ ማዕከሉ አባላት ናቸው። በስራው ቦታ ነው ሄደው የያዙት። የተያዘበት ምክንያት ፎሌ ወይም ወጣቶችን ታደራጃለህ ተብሎ ነው የተባለው። ፎሌ ማደራጀት ደግሞ ወንጀል አይመስለኝም። አንድ ሳምንት በቤዴሌ ከታሰረ በኋላ ወደ ሰንቀሌ ፖሊስ ማሰልጠኛ ኮሌጅ ነው የተወሰደው። እስካሁንም እዛ ነው የሚገኘው ትላለች። የዞኑ አስተዳዳሪ አቶ ሻፊ ሁሴን የታሰሩ ሰዎችን ቁጥር መግለጽ ባይፈልጉም ለምን እንደታሰሩ አስመልክቶ ማብራሪያ ሰጥተዋል። የተያዙ ተጠርጣሪዎች አሉ። የተያዙ ተጠርጣሪዎችን ደግሞ ጉዳያቸውን የሚያጣራ አካል አለ። ስለዚህ ጉዳያቸው እየተጣራ ይገኛል ማለት ነው። እነዚህ ሰዎች በተለያየ የወንጀል ድርጊታቸውን የተጠረጠሩት የማጣራት ስራው እንደተጠናቀቀ እርምጃ የሚወሰድ ይሆናል ማለት ነው። ጉዳዩ እንደተጣራም መግለጫ እንደሚሰጡ አመልክተዋል። ለቪኦኤ ናኮር መልካ አምቦ።
ናኮር መልካን ለዘገባው እናመሰግናለን። አድማጮች፣ ተከታዩ ቅንብር ደግሞ ወደ ደቡብ ኢትዮጵያ ይወስደናል። የሲዳማ የክልል ጥያቄ ጉዳይ የሲዳማ የአገር ሽማግሌዎችና እጀቶች የሲዳማ ዞንን 10ኛው የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ብሔራዊ ክልላዊ መንግስት አካል አድርገን አውጀናል አሉ። ረጅም ሰዓት የፈጀ ውይይት ካደረጉ በኋላም የሲዳማ ብሔራዊ ክልላዊ መንግስት ይሆናል ያሉትን ባንዲራ በአዋሳ ከተማ ጉድማሌ ሶሬሳ ሶንጎ በጋራ ሰቅለዋል ይለናል። ዮናታን ዘብዲዮስ ነው ተከታዩን ያደረሰን።
የሲዳማ አገር ሽማግሌዎችና ወጣቶች ወይ መጀቶች ትላንት ሙሉ ቀን የፈጀ የሲዳማ ብሔራዊ ክልል ቅድመ ምስረታ በተባለ አጀንዳ ዙሪያ በስሜት ታጀበ ክርክርና ውይይት በአዋሳ ከተማ ጉዱማሌ ሶሬሳ ሶንጎ በባህላዊ አፍነት ስርዓት አካሂደዋል። የሲዳማ ህዝብ ክልል ለመመስረት የሚያስፈልጉ ቅድመ ሁኔታዎችን ማጠናቀቁን ተከትሎ ነው በርካታ ወጣቶችና የአገር ሽማግሌዎች በታደሙበት ውይይቱ ተደረገ የተባለው። በአፍኒ ባህላዊ ስርዓት የመከረውና በውጥረት የተሞላው ይኸው የወጣቶችና የአገር ሽማግሌዎች ውይይት ረጅም ሰዓታትን ከወሰደ በኋላ ከስምምነት በመድረሳቸው የጋራ አቋም ይዘዋል። የውይይቱ መሰረታዊ ጉዳይ ራስ ገዝ መስተዳድር ማወጅና ክልላዊ ባንዲራ መስቀል ወይም የመንግስትን አቅጣጫና ውሳኔ መጠበቅ የሚል ነበር። የአገር ሽማግሌዎች ተወካይ እንዳሉት የራሳችንን ክልል በመመስረት ዙሪያ ከመንግስት ጋር ስንመክር ቆይተናል፣ ብዙ ጊዜም ጠብቀናል። ይሁን እንጂ ምላሽ አልተሰጠንም። በመሆኑም በህግ የተፈቀደ ቀን በማለቁ ከወጣቶችም ጋር በመመካከር የራሳችንን ክልል አውጀናል ብለዋል።
እሳቸው ያሉት ከጎርቼ ወረዳ ከሙራንቾ ፈንቾ ቀበሌ ነው የመጣሁት ነው ያሉት። የነበረው ስብሰባ ከእጀቶና ከሽማግሌ ጋር ስለ ክልል ምስረታ ነው ያወራ ነው። ከዚህ በፊትም በዚህ ጉዳይ ተገናኝተን አውርተን እናውቃለን። በቀጠሯችንም መሰረት በእነዚህ ቀናት ምን ማድረግ እንዳለብን ተወያይተናል። መወያየት ብቻ አይደለም፣ ባንዲራውንም እንደ ሽማግሌ አቁመን የራሳችን ወጃ ውጀን ነው ወጣ ነው የሚል ነው ጠቅለል ያለ መልእክት። ጥያቄያችን በጋሚ መሰረት አቅርበነው ነበረው። እኒን አቀረብነውን ጥያቄ በመቆየቱ በተደጋጋሚ በተለያዩ መፈክሮች፣ ተቃውሞች ስንገልጽ ነበረ። እኒንም ስንገልጽ መንግስት ምንም ምላሽ አልሰጠንም። ሌላ አማራጭም ስለሌለን ነው ይህን ጉባኤ ያደረግነው ነው የሚሉት።
የሲዳማ ሚዲያ ኔትወርክ ምክትል ስራ አስኪያጅና አክቲቪስት መሆኑን የሚናገረው ወጣት ታሪኩ ለማ ቀኑ የሲዳማ ብሔር ሰላማዊና ዲሞክራሲያዊ ጥያቄ ፍሬውን ያፈራበት ዕለት ነው ብለዋል።
የሲዳማ አባቶች ከሁሉም ጎሳዎች የተውጣጡ ሁሉም ንዑሳነ ጎሳዎች የተውጣጡ ሞቴዎች፣ ጋሮዎች፣ ቀሪዎች እንደዚሁም ደግሞ የተለያዩ በሲዳማ ውስጥ የሚገኙ ኤጀቶች በተገኙበት ነው አባቶች የራሳቸውን ሀላሌ እንዲጨርሱ ከዚህ በፊት ከአባቶች ጋር ከባለስልጣናት ጋር እንደዚሁም ከኤጀቶች ጋር የጋራ መድረኮች ተካሂደዋል። እነዚህ መድረኮች በዋናነት ሲዳማ የያዘው ህገ መንግስታዊ ጥያቄ በተንሸዋረረ መልኩ ታየ። ህጋዊ ምላሽ ሳይሰጥ ስለቆየ ያ እውነት ይታወቅ ኋላ ላይ እኛ የምናደርገው ነገር ሌላ መልኩ እንዳይታይ እውነታችን ይታወቅ የሚል እንቅስቃሴ በአባቶችና በወጣቶች በጀቶች እየተደረገ ነበረ። ዛሬ አባቶች ያደረጉት ሲጮ ማስቀመጥ ይባላል። ይህ ማለት ነው የኛ ህገ መንግስታዊ ጥያቄ በተአምር ከ11 አያልፍም ሚለውን ማረጋገጫ የሚሆን ማተም መተው በዚህ በሶሬሳ ጉዱማሌ ውስጥ ይሄዷል ማለት ነው።
የሲዳማ ዞን ምክር ቤት የቀረበለትን የክልል ጥያቄ በሙሉ ድምጽ በማጽደቅ ለክልል ምክር ቤት የላከው የዛሬ አመት በዚህ ሳምንት ሐምሌ 11 2011 ዓ.ም ምህረት ነበር። ሲዳማ ክልላዊ መንግስቱን ያውጃል ተብሎ ሲጠበቀ ነበረው። ምክር ቤቱም ምርጫ ቦርድም ውሳኔ ህዝብ ያስፈጽማል ተብሎ የታሰበው ከዚህ ቀን በፊት ቢሆንም ወጣቶችና ያገር ሽማግሌዎች ክልላዊ መንግስታቸውን ቀድመው አውጀዋል። ለምን ቀድሞ ታወጀ ተብሎ ለተነሳው ጥያቄም ወጣት ታሪኩ ለማ ማስፈራራ ደርሶብናል ምን ሊፈጠር እንደምችል አናውቅም ስለዚህ ከሽማግሌዎች ጋር በመመካከር ቀድሞ ታውጇል ነው ያሉትም።
በዋናነት 11 ነው ሲጠበቅ የነበረው ግን ከዛ በፊት ምን እንደሚሆን አይታወቅም። ከፍተኛ ሆነ ፍራትና ከፍተኛ ሆነ ማስፈራራት ዘመቻ እየተደረገ ነው ያለው በህዝቡ ላይ። ያንን ስነልቦናዊ ጦርነቱን መቋቋም ስላለበት ቀድሞ ይሄ ነገር መደረግ አለበት። ይሄ ኦፊሻል አይደለም መንግስታዊ ወይም የፓርላማ የሲዳማ ብሔራዊ ክልላዊ መንግስት ምክር ቤት የሰቀለው አይደለም። ይሄንን የሰቀለው የሲዳማ ህዝብ ነው። የሲዳማ ህዝብ ደግሞ የሚወከለው በሲዳማ ሽማግሌዎች ነው በዋናነት ማለት ነው ባህላዊ በሆነ መንገድ ማለት ነው። ስለዚህ ያንን ከጨረሰ ህዝቡ የሲዳማ ምክር ቤት ከነዚህ ሽማግሌዎች ፍላጎት ውጪ አይሆንም ተብሎ ይታሰባል።
አት ጌታውን ደጉዬ በበኩሉ እጀቶችና ሽማግሌዎች ድርሻቸውን ጨርሰዋል በመሆኑም ሲዳማ ክልልነቱን አውጇል የቀረው የመንግስት ድርሻ ነው ብሏል። ሲዳማ ህገ መንግስቱ ሰጠውን የመጨረሻውን ስልጣን ተጠቅሟልም ብሏል። በዝርዝር ባይገልጣቸውም በፌደራል ስርዓት ማያምኑ አዳውሪዎት የሚያቀነቅሉ አካላት ትግላችን ሌላ ትርጉም እንዲሰጠው ታትሯል ያለው ወጣት ጌታውን ሲዳማ እንደተናንትናው ከኢትዮጵያ ብሔር ብሔረሰቦችና ህዝቦች ጋር በአብሮነት ይቀጥላል ነው ያለው።
ህዝቡ በተሰጠው የሉዓላዊ ስልጣን መሰረት የራሱን መብት በራሱ ወስኗል ማለት ነው ዛሬ። ነገር ግን በተወካዮቹ በኩል ደግሞ በመንግስት በኩል የሚፈጸም የመጨረሻ አንድ ይቀራል። ያም እስከ 11 ባለው እስከ ሐሙስ ድረስ ባለው ይጠናቀቃል ብለን እናምናለን። ይሄ ነው ዛሬ የተፈጸመው። መንግስት እስከ ዛሬ ድረስ የወሰደው በቂ የሆነ ጊዜ ነበረ። የተለያዩ ምክንያቶች አጥጋቢ ያልሆኑ ምክንያቶች እየተሰጡ ነው እስከ ዛሬ ድረስ የቆየውና ይሄ አጥጋቢ ያልሆነ ምክንያት ስላላጠገበን ነው እኛም የራሳችንን ድል ወደ ራሳችን ወደ መወሰን ህጋዊ ድምዳሜ ላይ ደረሰ።
ረጅም ሰዓት የፈጀው ውይይት ካደረጉ በኋላም ወደፊት የሲዳማ ብሔራዊ ክልላዊ መንግስት ባንዲራ ይሆናል ያሉትን ሰንደቅ ዓላማ ከብሔራዊ ባንዲራ ጋር ጎን ለጎን በሐዋሳ ከተማ ጉዱማሌ ሶሬሳ ሶንጎ በጋራ ሰቅለዋል። ወጣት ታሪኩ ይህን በተመለከተም የተሰቀለው ባንዲራ መንግስታዊ ወይም የሲዳማ ምክር ቤት ይሁንታ ሰጥቶት የተሰቀለ ሳይሆን የሲዳማ ሽማግሌዎችና ወጣቶች በባህላዊ መንገድ የሰቀሉት መሆኑና የሲዳማ ምክር ቤትም የሽማግሌዎችን ፍላጎት መሰረት በማድረግ ውሳኔያቸውን ያስተላልፋሉ ተብሎ ይጠበቃል ብሏል። በደቡብ ክልል የተነሱ በክልል ለመደራጀት ጥያቄዎችን በተመለከተ ትናንት ማምሻውን የተጠናቀቀው የደቡብ ኢትዮጵያ ህዝቦች ዲሞክራሲያዊ ንቅናቄ ደኢህዴን ልዩ ጉባኤ ኦፊሴላዊ መግለጫ ሳይሰጥ በማህበራዊ ሚዲያ ደኢህዴን የሲዳማን በክልል ለመደራጀት ጥያቄ ፈቅዷል ተብሎ የተሰራጨውን መረጃ ተከትሎ ዛሬ ወጣቶች በሐዋሳ ከተማ በተሽከርካሪዎች ጭምር በመዘዋወር ደስታቸውን ሲገልጡ አርፍደዋል። ለአሜሪካ ድምጽ ራዲዮ ዮናታን ዘብጂዮስ ሐዋሳ።
አድማጮች ወደሚቀጥለው ፕሮግራም እናልፋለን። ስፖርት አዘጋጅና አቅራቢ ግርማቸው ከበደ።
ሰላም እንደምናመሻችሁ የስፖርት ወዳጆች። በዛሬው የስፖርት ዝግጅት የሂንግሎ የኢትዮጵያ አትሌቶች ማጣሪያ፣ የኢትዮጵያ ጥሎ ማለፍ ዋንጫ የግማሽ ፍጻሜ ጨዋታዎችና የአፍሪካ ዋንጫ ትኩረት የምናደርግባቸው ዘገባዎች ናቸው። ግርማቸው ከበደ ነኝ፣ አብራችሁን ቆዩ። ኢትዮጵያውያን አትሌቶችና የሆላንዷ ከተማ ሂንግሎ የጠበቀ ወዳጅነት አላቸው። ከ80,000 በጥቂት መቶዎች ከፍ ያለ ቁጥር ያላቸው ነዋሪዎች የሚኖሩባት የምስራቃዊቷ ሆላንድ ከተማ ሂንግሎ ኢትዮጵያውያን አትሌቶች ሬከርድ ሰብረውባታል። ለዓለም ሻምፒዮንና ኦሊምፒክ ጨዋታዎች የሚያበቃቸውን ውጤትም አስመዝግበውባታል። ከ24 ዓመታት በፊት ኃይሌ ገብረስላሴ የ10,000 ሜትር ሬከርድን በ9 ሰከንዶች ያሻሻለው በሂንግሎ ነው። ቀነኒሳ በቀለ የኃይሌን 5,000 ሜትር ሬከርድ በ2 ሰከንዶች የሰበረውም በዚች በሄንግሎ ከተማ ነው። አልማዛያና ከሶስት አመት በፊት በሄንግሎ 10000 ሜትር ሮጣ ያሸነፈችበት ጊዜ ለመጀመሪያ ጊዜ 10000 ሜትርን የሮጡ ሴት አትሌቶች ካስመዘገቡት ሰዓት ሁሉ ፈጣኑ ነበር። ባለፉት ጥቂት አመታት ደግሞ የ10000 ሜትር የመውድድሮች ከውድድር መጥፋታቸውን ተከትሎ የኢትዮጵያ አትሌቲክስ ፌዴሬሽን የዓለም ሻምፒዮናና የኦሊምፒክ ጨዋታዎችን ማጣሪያ በሄንግሎ እያካሄደ ቆይቷል። ኢትዮጵያውያን አትሌቶች በመጪው መስከረም ወር በዶሃ ለሚካሄደው የዓለም አትሌቲክስ ሻምፒዮና የሚሳተፈው የኢትዮጵያ ብሔራዊ ቡድን ውስጥ ለመካተት በመጪው ረቡዕ በአራት ውድድሮች በሄንግሎ የሚፋለሙ ይሆናል። በ10000 ሜትር በሁለቱም ጾታዎች፣ በ3000 ሜትር መሰናክል በሁለቱም ጾታዎች እንዲሁም በ800 ሜትር በሁለቱም ጾታዎችና በ1500 ሜትር ወንዶች የማጣሪያ ውድድሮች ይካሄዳሉ። የኢትዮጵያ አትሌቲክስ ፌዴሬሽን በማጣሪያው የሚሳተፉ አትሌቶችን እስካሁን በይፋ ባያሳውቅም በ48ኛው አትሌቲክስ ሻምፒዮና በርቀቶቹ ውጤት ላመጡ አትሌቶች ወጪ ሸፍኖ ማጣሪያውን እንዲሳተፉ እንደሚያደርግ ቃል ገብቶ ነበር። በሄንግሎ የማጣሪያ ውድድር በዓለም ሻምፒዮናው ለመሳተፍ የሚያስችል ሰዓት ያስመዘገቡና ከአንደኛ እስከ ሶስተኛ የሚወጡት አትሌቶች ለዶሃው ውድድር የመመረጣቸው ድል ሰፊ ይሆናል። የኢትዮጵያ ጥሎ ማለፍ ዋንጫ ግማሽ ፍጻሜ ጨዋታ በመጪው ሐሙስ ይካሄዳል። በፕሪሚየር ሊጉ ክለቦች መካከል የሚደረገውና አሸናፊው በአፍሪካ ሁለተኛ የክለቦች ውድድር ለሆነው የካፍ ኮንፌዴሬሽንስ ዋንጫ የሚያልፍበት ውድድር በግማሽ ፍጻሜ የሊጉን ሻምፒዮን መቀለ ሰባ እንደርታንና ሶስተኛ ሆኖ የጨረሰውን ፋሲል ከነማን አገናኝቷል። የሁለቱ ቡድኖች ጨዋታ በመጪው ሐሙስ ከጠዋቱ 4 ሰዓት ላይ በአዲስ አበባ ስታዲየም ያለ ተመልካች በዝግ እንዲካሄድ የኢትዮጵያ እግር ኳስ ፌዴሬሽን ወስኗል። ሌላኛው የግማሽ ፍጻሜ ጨዋታ ኢትዮጵያ ቡናን ከሐዋሳ ከነማ የሚያገናኝ ቢሆንም መቼ እንደሚካሄድ ግን ይህ ዘገባ እስከተዘጋጀበት ጊዜ ድረስ አልታወቀም። የአሜሪካ ድምጽ ከኢትዮጵያ እግር ኳስ ፌዴሬሽን ባገኘው መረጃ መሰረት ኢትዮጵያ ቡና 6 ተጫዋቾች ኮንትራታቸውን መጨረሳቸውንና 3 ተጫዋቾች ደግሞ ለብሔራዊ ቡድን መመረጣቸውን በመግለጽ ጨዋታውን ላለማድረግ ወስኖ ነበር። ሆኖም ሐሳቡን በመቀየር ጨዋታውን ለማድረግ በመወሰኑ የፌዴሬሽኑ የሕግ ክፍል ጉዳዩን እስኪመረምር ድረስ በጨዋታው ላይ ውሳኔ አልተላለፈም። የድሬዳዋ ከተማ ቦርድ በኢትዮጵያ እግር ኳስ ፌዴሬሽን የተወሰነበትን የተጫዋቾች ውዝፍ ክፍያ እንደሚፈጽም አስታወቀ። ፌዴሬሽኑ ድሬዳዋ ከተማን ከሚያዘጋጃቸው ውድድሮች ማገዱን አስታውቆ ነበር። የድሬዳዋው ዘጋቢያችን አዲስ ቸኮል ዝርዝር አለው።
ከሁለት ወር በፊት የኢትዮጵያ እግር ኳስ ፌዴሬሽን የድሬዳዋ ከነማ ውላቸውን ያላግባብ አቋርጦ ያሰናበታቸውን 3 ተጫዋቾች ውዝፍ ደሞዝ እንዲከፍላቸው ወስኖ ነበር። በወቅቱ ክለቡ ውሳኔው እንደማይቀበለው አስታውቆ የነበረ ሲሆን የኢትዮጵያ እግር ኳስ ፌዴሬሽንም ከሁለት ወር ዝምታ በኋላ ባለፈው አርብ ሐምሌ 5 ቀን ክለቡ ፌዴሬሽኑ ከሚያዘጋጃቸው ውድድሮች ማገዱን አስታውቆ ነበር። የድሬዳዋ ከነማ ቦርድ በፌዴሬሽኑ ውሳኔ ዙሪያ አስቸኳይ ስብሰባ ተቀምጦ የነበረ ሲሆን ቦርዱ ስላስተላለፈው ውሳኔ የክለቡ ዋና ጸሐፊ አቶ አንበሳው አውግቸው ለቪኦኤ እንዲህ ብለው ነበር።
የኢትዮጵያ እግር ኳስ ፌዴሬሽን ያለ ዲስፕሊን ኮሚቴ ስንበ ውሳኔ አለ። እርግጥ በውሳኔ ላይ ብዙ ክፍተቶች እንዳሉ ተረድተናል። ዞሮ ዞሮ ግን መጨረሻ ላይ ያው ከውድድር አገድማል ለመጋባቱ ያው ትርጉም ስለሌለው ውሳኔውን ተቀብለን ያለ ተጫዋቾቹ ዲስፕሊን ኮሚቴ በወሰነ መሰረት ያው ደመወዛቸው እንዲከፈል ያው ቦርዱ ተስማምቷል።
ለሶስቱም ተጫዋቾች ነው ክፍያቸው የምትፈጽሙት?
ለሶስቱም ሳይሆን ያው አንደኛው በክልበር ሰዓት ያው ክለብ እንዳገኘ በስምምነት ከክለቡ ጋር ውሉን አፍርሶ ነው ሄደው አሁንም ያው ሌላ ክለብ ላይ የተጫወተ የሚገኝ ስለሆነ ይህም ማረጋገጫው እዛው ፌዴሬሽንም ስለሆነ ሁሉ ምኑም ያለው ለሁለት ተጫዋቾች ክፍያ እንፈጽማለን፣ የዚኛውን ደግሞ ማስረጃ እናቀርባለን ብለን ነው ስማማ ነው።
ፌዴሬሽኑ በርካታ ስህተቶችን እየፈጸመ ቢሆንም የህዝብ ክለብን ከውድድሮች እንዳይታገድ ለማድረግ ሲባል ብቻ ውሳኔውን ተቀብለነዋል ብለዋል አቶ አንበሳው። የድሬዳዋ ከነማ ለክለቡ ተገቢውን ግልጋሎት አይሰጡም ያላቸውን 3 ተጫዋቾች በመጀመሪያ ውድድር አጋማሽ ላይ ያሰናበታቸው ሲሆን ያሰናበተበት ሂደት መብታችንን የጣሰ ነው ያሉት ተጫዋቾች ግን ለእግር ኳስ ፌዴሬሽን ክስ አቅርበው ነበር። ፌዴሬሽኑም ጥያቄያቸውን ተቀብሎ የድሬዳዋ ከነማ እንዲከፍል የወሰነበት ሲሆን ድሬዳዋ ከነማ ግን ውሳኔውን አልቀበሉ ብሎ መቆየቱን ቪኦኤ መዘገቡ ይታወሳል። ለአሜሪካ ድምጽ አዲስ ቸኮል ከድሬዳዋ።
አዲስን ለዘገባው አመሰግናለሁ። ይስሐቅ የተናነቀው ድምፅ ሪያድ ማህሬዝ አልጄሪያ ለፍጻሜ ያደረሰችውን ጎል ሲያስቆጥር የተሰማው የጨዋታው አስተላላፊ የነበረው ሐፊድ ዴራጂ ድምፅ ነው። የ54 ዓመቱ የአረበኛ ቋንቋ የጨዋታ አስተላላፊ ሀገሩ ከ29 ዓመታት በኋላ ለአፍሪካ ዋንጫ ፍጻሜ ስትደርስ ስሜቱን መቆጣጠር አቅቶት ድምፁ በለቅሶ ሲቃ ተንቀጥቅጧል። እስከ ጨዋታው መጨረሻ ድረስ አንድ ለአንድ የነበረው የአልጄሪያና ናይጄሪያ ግጥሚያ ወደ ተጨማሪ 30 ደቂቃ ያመራል ሲባል በፍጹም ቅጣት ምት ክልል ጠርዝ ላይ አልጄሪያውያኑ ያገኙትን ቅጣት ምት የማንቸስተር ሲቲው ኮከብ ሪያድ ማህሬዝ ለመምታት ተዘጋጀ። የጨዋታ አስተላላፊው ዴራጂ እባክህን ማህሬዝ ጎል አስቆጥር እያለ ለመነው። ማህሬዝ አላሳፈረውም፣ ጎሉን አስቆጠረ። ጨዋታ አስተላላፊው ዴራጂ ማህሬዝ አገባኮ ይያለ በሲቃይ ተናነቀ ድምጻ አወጣ። የተጋጣሚው ናይጄሪያ አሰልጣኝ ጌርኖትሮርም የማህሬዝን ጎል ከላቀ ተጫዋች የተገኘ ድንቅ ቅጣት ምት ብለውታል። ኢትዮጵያዊ ባምላክ ተሰማ በዳኛው ሌላኛው ግማሽ ፍጻሜ ጨዋታ ሴኔጋል ቱኒዚያን 1-0 በማሸነፍ ከ17 ዓመታት በኋላ ለዋንጫ ተጫውታለች። ሴኔጋል ከ17 ዓመት በፊት ለፍጻሜ ሲደርስ ያሁኑ አሰልጣኝ አሉ ሲሴና ኮከቧ ኤልሃጂ ዲዩፍ የፍጹም ቅጣት ምት ስተው በካሜሩን ተሸንፋ ነበር። አሁን ኮከቧ ሳዲዮ ማኔ ነው። አሉ ሲሴ ደግሞ በአሰልጣኝነት ዋንጫ ለማንሳት አንድ የፍጻሜ ጨዋታ ብቻ ይቀረዋል። አልጄሪያና ሴኔጋል በዚሁ የአፍሪካ ዋንጫ በምድብ ጨዋታ ተገናኝተው አልጄሪያ ማሸነፏ ይታወሳል። የፍጻሜው ጨዋታ በመጪው አርብ የሚደረግ ሲሆን በአምላክ ተሰማ በዳኝነት ይመራዋል ተብሎ ይጠበቃል። የጨዋታው አስተላላፊ ሀፊድ ዴራጂም አንድም በደስታ አሊያም በሐዘን ሲቃ የተናነቀው ድምፅ ሲያወጣ እንሰማው ይሆናል። የአፍሪካ እግር ኳስ ኮንፌዴሬሽን ካፍ የክለቦች ቻምፒየንስ ሊግ ፍጻሜ ውዝግብ ከሜዳ ውጪ የሚወሰን ይሆናል። ከአንድ ወር በፊት በመጀመሪያ የፍጻሜ ጨዋታ ሞሮኮ ላይ 1-1 በተጠናቀቀውና የመልሱ ግጥሚያ ቱኒዚያ ላይ ሳያልቅ የተቋረጠው የዋይዳድ ካዛብላንካና የኤስፔራንስ ፍልሚያ በዓለም አቀፉ የስፖርት ግልግል ፍርድ ቤት ውሳኔ ሊሰጥበት ቀነ ቀጠሮ ተይዞለታል። በመልሱ ጨዋታ ኤስፔራንስ 1-0 እየመራ የነበረ ሲሆን በ58ኛው ደቂቃ ዋይዳድ ያስቆጠረውን ጎል የመሃል ዳኛው ባካሪ ጋሳማ መሻራቸውና የቪዲዮ ረዳት ዳኝነት ባለመጠቀማቸው የሞሮኮ ቡድን አቋርጦ መውጣቱ ይታወሳል። ከዚያ በኋላ ካፍ ሁለቱ ቡድኖች የመልስ የፍጻሜ ጨዋታቸውን በገለልተኛ ስታዲየም እንዲጫወቱ ቢወስንም ክለቦቹ አልተስማሙም። ክለቦቹ የካፍ ውሳኔን ተቃውመው ለዓለም አቀፉ የስፖርት ግልግል ፍርድ ቤት ሻምፒዮን ሆነናል ዋንጫውም ይገባናል በሚል በተናጥል ይግባኝ አስመዝግበው ነበር። የስፖርት ግልግል ፍርድ ቤቱ ባወጣው መግለጫም ውሳኔን ሐምሌ 24 ቀን 2011 ዓ.ም አሳውቃለሁ ብሏል። ሻምፒዮን የሚሆነው ቡድንም በሜዳ ላይ ሳይሆን በፍርድ ቤት የሚታወቅ ይሆናል። ሰርቢያዊው ኖቫክ ጆኮቪች እና ሮማንያዊቷ ሲሞና ሃሌፕ የዊምበልደን የሜዳ ቴኒስ አሸናፊ ሆነዋል። ከዓለም ታላላቆቹ የሜዳ ቴኒስ ውድድሮች አንዱ የሆነው ዊምበልደን የወንዶቹ የፍጻሜ ፉክክር 4 ሰዓት ከ57 ደቂቃ ወስዷል። ይህ የሮጀር ፌዴረር እና ጆኮቪች ፉክክር በዊምበልደን ታሪክ ረጅም ጊዜ የወሰደው ፍጻሜ ሆኗል። አምስት ዙሮች በወሰደው ውድድር ሊሸነፍ 2 ነጥቦች ብቻ ቀርተውት የነበረው ጆኮቪች ውጤቱን በአስገራሚ ብቃት በመቀልበስ ፌዴረርን መርታት ችሏል። 3-2 በተጠናቀቀው ውድድር ጆኮቪች የመጨረሻውን ዙር 13-12 በሆነ ውጤት አሸንፏል። በሴቶቹ ፉክክር ሲሞና ሃሌፕ በብዙ የተጠበቀችውን ሴሪና ዊሊያምስን 2-0 በመርታት ሻምፒዮን ሆናለች። አሸናፊዎቹ እያንዳንዳቸው 2.9 ሚሊዮን ዶላር የሽልማት ገንዘብ ያገኛሉ። ለዛሬ የነበሩኝ የስፖርት ዘገባዎች እነዚህ ናቸው። ግርማቸው ከበደ ነኝ። መልካም ምሽት ይሁንላችሁ።
የስፖርት አዘጋጃችንን ግርማቸው ከበደን ለሳምንቱ የስፖርት ቅንብሩ እናመሰግናለን። አዲስ ቸኮልንም እንዲሁ ለስፖርት ዘገባው። አሁን የአፍሪካ ነክ ርዕሶች። ደቡብ ሱዳን ሉዓላዊ ሀገር ከሆነች 8 ዓመታት ያለፉ ሲሆን ከዓለም በእድሜ ያነሰችው ሀገር በረሃብ መጠቃቷ አልቀረም ይላል የተባበሩት መንግስታት ድርጅት በቅርቡ ባወጣው ዘገባ። ከጠቅላላው ህዝብ ወደ ግማሽ የሚጠጋው 6.1 ሚሊዮን የሚሆን ህዝብ የምግብ እጥረት እንደ ተደቀነበት ይገልጣል። አዳነች ፍሳዬ ለአፍሪካ ነክ ርዕሶች እንዲህ አሰናድተዋለች።
ደቡብ ሱዳን ባለው የአየር ንብረት ችግር፣ የኢኮኖሚ አለመረጋጋትና በአንዳንድ አካባቢዎች በቀጠለው ግጭት ምክንያት በሚሊዮኖች የሚቆጠሩ ደቡብ ሱዳናውያን ወደ ጎረቤት ሀገሮች ተሰደዋል። ሌሎች ደግሞ በሀገራቸው ውስጥ የተባበሩት መንግስታት ድርጅት ባዘጋጀላቸው መጠለያ ቦታዎች የምግብ አቅርቦት ያገኛሉ፣ ደህንነታቸውም ይጠበቃል። በደቡብ ሱዳን የዓለም ምግብ ፕሮግራም የኮሚኒኬሽንስ ኃላፊ ቶምሰን ፌሬ ያብራራሉ።
South Sudan is one of the most complex operations for the World Food Program globe.
ደቡብ ሱዳን ለዓለም የምግብ ፕሮግራም ከዓለም እጅግ ውስብስብ ከሆኑ መርሃ ግብሮች አንዱ ነው። ምክንያቱም በዝናብ ወራት ወቅት 60 ከመቶ የሚሆነው የአገሪቱ ክፍል የመንገድ ተደራሽነት የለውም። ድሮም ቢሆን የደቡብ ሱዳን የዝናብ ወራት ምግብ ለማግኘት የሚቸገሩበት ጊዜ ነው።
የተራቡ ሰዎች ሲኖሩ በምግብ ማከፋፈያው ማዕከል አስቸኳይ የንግድ ሁኔታ ይኖራል። ማላካል ደቡብ ሱዳን ባለው የተባበሩት መንግስታት ድርጅት መጠለያ የዓለም የምግብ ድርጅት ሰራተኞች ለአንዳንድ ተፈናቃዮች ወርሃዊ ምግብ ያከፋፍላሉ። ሜሪ ላ ስለነበረው ሁኔታ ይገልጻሉ።
አይ ማጆ ፎርከኩኒ ኦዎ ሺያም
እንዳውሮፓ ቆጣጥር በ2013 ዓመተ ምህረት ጦርነት ከመጀመሩ በፊት ሁኔታዎች ጥሩ ነበሩ ነበር ያሉት። ሜሪላና 12 ልጆቻቸው እንዲሁም ሌሎች 30 ሺ ተፈናቃዮች ለ6 ዓመታት ያህል መጠለያው ሰፈር ውስጥ ኖረዋል። እንዳውሮፓ ቆጣጥር በ2013 ዓመተ ምህረት ጦርነት ከመጀመሩ በፊት ሁኔታዎች ጥሩ ነበሩ። ሳቸውና ባለቤታቸው ያርሱና አሳ ያሰግሩ እንደነበር በምግብም ራሳቸውን ይችሉ እንደነበር ገልጸዋል። አሁን ግን የሰብአዊ ረድኤት ጥገኞች ሆነናል። በየወሩ የሚሰጠን የምግብ ራሽን ለወር እንዲያዘልቀን እንጥራለን ብለዋል። በተፋፈገው የዱንኳን ከተማ የሚኖሩት ሌሎች ተፈናቃዮች ወደ መኖሪያቸው መመለስ ይፈልጋሉ። ነገር ግን ሞክረው ያውቁም፣ ምክንያቱም መኖሪያ ቤቶቻቸው በቦታቸው የሉም፣ ወድመዋል። አንዳንዶቹ ደግሞ የተባበሩት መንግስታት ድርጅት ካቀረበላቸው መጠለያ ውጭ ምን ሊገጥማቸው እንደሚችል አያውቁም። ኤልያ ኒዮል ሎዋል በማዕከላዊ ላይኛው ናይል ክልል የረድኤትና የመልሶ ማቋቋም ስራ አስኪያጅ ናቸው።
የብሔራዊው መንግስቱን ዝግጅት ማየት ይፈልጋሉ። ያኔ እንግዲህ አሁን ሰላም አለ ብሎ ለማመን የሚችሉ ይመስለኛል።
ባለፈው ዓመት በተደረገው ቋፍ ላይ በነበረ የሰላም ስምምነት ምክንያት የዓለም የምግብ ፕሮግራም 173,000 ቶን ምግብ ለማቅረብ ችሏል። ከዛ በፊት ከነበረው በ66,000 ቶን ይልቃል። የዝናብ ወራት ከመግባቱ በፊት በ60 አካባቢዎች የሚከፋፈል ነው። ይህም ከ5 ሚሊዮን በላይ የሚሆኑ ተፈናቃዮችን ይቀልባል። የሀገሪቱ የእርሻና የምግብ ዋስትና ሚኒስትር ኦኒዮቶ አዲጎ ኒዋክ የእኛ ግብ በምግብ ራስን መቻል ነው ብለዋል።
ችግሩ ነፃ እንድንሆን ሰው መጥቶ ምግብ እንዲሰጠን ሳይሆን የራሳችንን ምግብ እንዴት እናምርት ነው።
ያም ሲባል ግን የተባበሩት መንግስታት ድርጅት የደቡብ ሱዳን ተልእኮ የላይኛው ናይል ክልል አስተባባሪ ሃያዘል ድዊ በመጠለያው የሚኖሩት ከመንግስት አንስቶ እስከ ሰብአዊ ድርጅቶችና ዜጎች ድረስ ዋናው ነገር አድርገው የሚያዩት ቢኖር ሰላምን ነው ይላሉ።
If you don't have peace, yes, as indicated, people won't be able to go back.
ሰላም ከሌለ ሰዎች ወደ መኖሪያቸው ተመልሰው ሊያርሱና መኸር ሊሰበስቡ አይችሉም። ወደ መደበኛው ኑሯቸው ሊመለሱ አይችሉም።
በተባበሩት መንግስታት ድርጅት የተፈናቃዮች መንደር የተጠለሉትም የሚሉት ይህንኑ ነው። ሰላምን ከመቀበል በስተቀር ሌላ አማራጭ የለንም ሲሉም ኤልያ ኒዮሎል በማዕከላዊ ላይኛው ናይል ክልል የረድኤትና የመልሶ ማቋቋም ስራ አስኪያጅ አስገንዝበዋል። አድማጮች፣ በደቡብ ሱዳን ስላለው የረሃብ ሁኔታ የተቀናበረው ዝግጅት እዚህ ላይ አብቅቷል። ሳምንት በሌላ ርዕስ እስክንገናኝ በደህና ቆዩን።
አዳነች ፍስሐዬን ለዝግጅቷ እናመሰግናለን። አድማጮች፣ ዝግጅታችንን ወደ ማጠናቀቁ ተቃርበናል። አዲሱ፣ በቀሩን ጥቂት ደቂቃዎች ነገ የሚኖሩን እናስተዋውቅ። ሌሎች ማስታወሻዎችም
ነገ ማክሰኞ ለሐምሌ ዘጠኝ ብል እሁድ በራዲዮ መጽሔት ሐምሌ 6 ያልኩት ትዝ ብሎኝ በጣም ገረመኝ። ሐምሌ 7 ነበር። ኤኒዌይ ወደ ነገራችን ለመመለስ ነገ ማክሰኞ ሐምሌ 9 ሐኪሙን ይጠይቁ እንዳለ እንዳትረሰ
ሐኪሙን ይጠይቁ ይኖረናል። ሌሎች ዝግጅቶችም አለን። ዛሬ ሰዓት ጥበት ስለገጠመን ያላስተላለፍ ነው። ባለፈው ሳምንት መገባደጃ የጀመርነው ክርክር ፕሮግራም በሁለቱ የፖለቲካ የኢህአዴግ ፖለቲካ ድርጅቶች ፍጥጫ ዙሪያ ያተኮረ የሁለት ወገን እይታ የሚያንጸባርቅ ክርክር የመጨረሻ ክፍል በነገው ምሽት ይቀርባል።
በተጨማሪ ደግሞ ከኢትዮጵያ የሚደርሱን ወቅታዊ ዘገባዎች እንደሚኖሩ ተስፋ እናደርጋለን። እነሱንም እንዳመጣጣቸው እንደየሁኔታው እናስተናግዳለን።
ታዲያ አዲሱ በአሃዱ ራዲዮ 80 FM 94.3 ላይ አሁን የሚሰራጨውን ዝግጅታችንን ጨምሮ በየቀኑ በዚህ ሰዓት አድማጮቻችን እንዲከታተሉ።
የአሃዱ አድማጮች አሁን እየሰሙን ነው?
በትክክል እየሰሙ ይመስለኛል።
መልካም።
ለምሽት ያዝነውን አድማጮች በዚሁ ማገባደዳችን ነው። ያስተናገድናችሁ አሉላ ከበደና
አዲሱ አበበ፣ ፕሮግራሙ አቀናባሪ ንጉሱ ታምሬ፣
እንዲሁም የስርጭት መሐንዲሳችንን ጨምሮ ከሌሎች ተቀሩብ ባልደረቦቻችን ጋር ለምሽቱ ያዝነውን በዚህ ላይ እናበቃለን። ነገ ምሽት ሶሳል ላይ ጠብቁን።
ደህና ደሩ አማራጭ።
የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና ደሩ። Thank you.